ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 20 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና በማስከተልም ሙሉ ድጋፍ ለሥራ ማቆሙ አድማ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። በማስከተልም ኢሃፓና ህዝባዊ ራዕዩ አሰምተን በመጨረሻም ያለፈው ለዛሬው በሚል ርዕስ ከዝግጅት ክፍላችን በቀረበው ጽሑፍ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የተባበሩት መንግስታት ድርጅትን የሰብአዊ እርዳታ እንቅስቃሴ የሚዘግበው ሳምንታዊ መጽሔት በቅርቡ ባወጣው ጽሑፍ በኢትዮጵያ ለተከሰተው ረሃብ 44.7 ሚሊዮን ዶላር ድርጅቱ መመደቡን ገልጿል። በአሁኑ ወቅት 7.8 ሚሊዮን የሚሆነው ረሃብተኛ ወገናችን የምግብ እርዳታ የሚያስፈልጋቸው መሆኑን ጠቅሶ ምንም እንኳን በዚህ ወር መጨረሻ በሚካሄደው አጠቃላይ ግምገማ ትክክለኛ ግምት ሊገኝ ባይቻልም በሚቀጥለው ዓመት አጋማሽ የረሃብተኛው ቁጥሩ በጣም ከፍ እንደሚል ይገመታል ብሏል። ከተመደበው ገንዘብ ውስጥ በርከት ያለው ለነፍስ አድን እርዳታ የሚውል ሲሆን የቀረው ከዚህ ጋር ተዛማጅ ለሆኑ ሌሎች አገልግሎቶች ይውላል ተብሏል። መጽሔቱ በተጨማሪ እንደዘገበው ከሳውዲ ለሚመለሱ ኢትዮጵያውያን መቋቋሚያ 30 ሚሊዮን ዶላር እንደሚያስፈልግ ገልጿል። ገንዘቡ ለብዙዎች ከሳውዲ አረቢያ ወደ ኢትዮጵያ እንዲሁም ከኢትዮጵያ ከደረሱ በኋላ ወደ የመጡበት የሚጓዙበት እንዲሁም ህፃናትና እናቶችን ለመርዳት የሚውል ይሆናል ተብሏል። በተያያዘ ዜና የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው የውጭ ሀገር ዜጎች በፍላጎታቸው ከሀገር የሚወጡበትን ቀን ለአንድ ወር ያራዘመው መሆኑን የወያኔ አገዛዝ የዜና ምንጮች ገልጸዋል። የመኖሪያ ፈቃድ ሳይኖራቸው በሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥር ከ400,000 በላይ የሚገመት ሲሆን ከዚሁ 130,000 የመውጫ ፈቃድ አግኝተዋል ቢባልም የተመለሱት 60,000 ብቻ መሆኑ ተነግሯል። በወያኔ እስር ቤት ከፍተኛ ድብደባና ግፍ ሲፈጸምበት ህይወቱ ያለፈው አየለ በየነ በትናንትናው ዕለት ጊዳሚ በሚባለው ወለጋ ውስጥ በሚገኝ በተወለደበት ከተማ የቀብር ስነ ስርዓቱ የተፈጸመ መሆኑ ታውቋል። የ29 ዓመት ወጣት የሆነው አየለ በየነ በአዲስ አበባ በነፋስ ስልክ ላፍቶ ክፍለ ከተማ አስተዳደር መምሪያ ኃላፊ የነበረ ሲሆን መስከረም 2008 ዓመተ ምህረት በዳውድ ኢብሳ ከሚመራው የኦነግ ድርጅት ጋር ግንኙነት አለ ተብሎ ከሌሎች ሰባት ሰዎች ጋር በቁጥጥር ስር መዋሉ ይታወቃል። በእስር ቤት ለአንድ ዓመት ከስድስት ወር ያህል ግብረ ስየድ ሲፈጸምበት ከቆየ በኋላ በግንቦት 2009 ዓመተ ምህረት በሽብርተኝነትና በሌሎች ወንጀሎች የተከሰሰበትን በመከራከር ላይ ነበር። ረቡዕ ሐምሌ 19 ቀን አብሮት የተከሰሰው ኢማም መሐመድ ለፍርድ ቤቱ በሰጠው ቃል አየለ ባሳሪዎቹ ሲገረፍ የቆየ ከመሆኑም በላይ ከአስር ቀናት በላይ ምግብ ሳይበላ እንዲቆይ የተደረገ መሆኑን መስክሯል። ፍርድ ቤቱ የአየለ በየነ ሞት ከምን የተነሳ መሆኑን የቃሊቲ እስር ቤት ኃላፊዎች እንዲያስረዱ ተለዋጭ ቀጠሮ ሰጥቷል።
በሙስና ተጠርጥረው በቁጥጥር ስር ውለዋል የተባሉ ባለስልጣኖች ስም ዝርዝር በይፋ የተነገረ ሲሆን ዝርዝሩም ቁንጮ የሆኑትን የወያኔ ባለስልጣኖች ያላካተተ መሆኑ ታውቋል። ተጠርጣሪዎቹ በተለያዩ ኃላፊነት ሲሰሩባቸው የነበሩ መስሪያ ቤቶች የአዲስ አበባ መንገዶች ባለስልጣን፣ የኢትዮጵያ መንገዶች ባለስልጣን፣ የመታራ ስኳር ፋብሪካ፣ የገንዘብ ኢኮኖሚና ትብብር ሚኒስቴር፣ የትንዳሆ ስኳር ፋብሪካ፣ የኦሞ ኩራዝ ስኳር ሲሆኑ ዛሬ ፍርድ ቤት ቀርበው ጉዳያቸው በዝግ ችሎት መታየቱና ፍርድ ቤቱ ፖሊስ የሚሰጠውን ተጨማሪ ምርመራ ውጤት ለመስማት ለነሐሴ 3 ቀን ተለዋጭ ቀጠሮ መስጠቱ ታውቋል። ለአመታት ሙስና ሲያካሂዱ የነበሩት ቀንደኛ የወያኔ ባለስልጣኖች ምንም ሳይነኩ ባለስልጣኛ ላፊነት ደረጃ ላይ የነበሩትን በሙስና ተጨማልቀዋል በማለት አገዛዙ ለፍርድ ያቀረበው ለይስሙላ የተደረገ በመሆኑ ከህዝብ ታማኝነት እንደማያገኝ ይታወቃል ሲሉ አስተያየታቸውን የሚሰጡ በርካቶች ናቸው። የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ባለቤት ግሬስ ሙጋቤ ባለቤታቸው አገሪቷን የሚመራ ተተኪ መሰየም አለባቸው በማለት ለገዢው ፓርቲ የሴቶች ሊግ ስብሰባ ላይ ባደረጉት ንግግር ገልጸዋል። የፕሬዝዳንቱ ባለቤት እንዲህ አይነት ንግግር ሲናገሩ የመጀመሪያው ሲሆን ከዚህ በፊት ሙጋቤ ሞቶም እንኳን ቢሆን አገሪቱን ማስተዳደር ይችላሉ በማለት የተናገሩት ሴት በአሁኑ ሰዓት ተተኪ መሰየም አለበት ማለታቸው ብዙዎችን አስገርሟል። ሙጋቤ ተተኪ እንደማይሰይሙ በተደጋጋሚ ተናገሩ ሲሆን በሚቀጥለው ምርጫም እንደሚወዳደሩ በርከት ላለ ጊዜ ግልጽ አድርገዋል። በተገቢው መንገድ መሄድ የተሳናቸው የ93 ዓመት ሙጋቤ ምናልባት ባጭር ጊዜ ውስጥ ምርጫ እንዲደረግ ጥሪ ሊያደርጉ ይችላሉ ተብሏል። በበታች ሹማምንት መካከል ሙጋቤን ለመተካት የሚካሄደው ፉክክርና ውድድር ተጠናክሮ የቀጠለ ሲሆን በሚኒስትሮችና በከፍተኛው ወታደራዊ መኮንኖች መካከል የቃላት ጦርነቶችና ስድቦች በሰፊው እየተካሄዱ መሆናቸው ይነገራል። የግብፁ ፕሬዝዳንት አብደል ፋታህ አልሲሲ በአገሪቱ ውስጥ እየተጠናከረ በመሄድ ላይ ያለውን የአሸባሪነት እንቅስቃሴ ለመቋቋም ሽብርተኝነት የሚዋጋ ካውንስል የመሰረቱ መሆኑ ተነገረ። ካውንስሉ በፕሬዝዳንቱ የሚመራ ሲሆን 10 የካቢኔ ሚኒስትሮችና የአገሪቱን የበላይ ኢማም የግብጽ ኮፕቲክ ጳጳስን የቀድሞ ከፍተኛ ሙፍቲና ፓርላማውን አፈጉባኤ የሚያጠቃልል መሆኑ ታውቋል። የካውንስል ዋና ዋና ስራዎች አሸባሪነትን ለመቋቋም እቅድ ማውጣት፣ አሸባሪነትን ለመቋቋም የሃይማኖት ድርጅቶችና የጸጥታ ኃይሎች የሚያካሄዱትን ጥረቶች ማስተባበርና በምክር ቤት ውስጥ ህጎች እንዲረቁ ማስደረግ መሆኑም ተገልጿል። የፈረንሳይ መንግስት ወደ ሀገሩ የፖለቲካ ጥገኝነት የሚጠይቁ ግለሰቦችን መርምሮ የሚያጸድቅበት ቢሮ ሊቢያ ውስጥ የሚከፍት መሆኑን የሀገሪቱ ፕሬዝዳንት ዛሬ ሐሙስ ሐምሌ 20 ቀን ለጋዜጠኞች በሰጡት መግለጫም ገልጸዋል። ቢሮ የመቋቋሙ ዋና ዓላማ ብዙ ስደተኞችን ከሊቢያ ሳይወጡ ለማስቀረት መሆኑን ተነግሯል። ከሊቢያ ወደ ፈረንሳይ መጥተው የፖለቲካ ጥገኝነት ከሚጠይቁት ዜጋዎች ውስጥ ብዙዎቹ ጥገኝነት ለማግኘት ማስረጃ ስለሌላቸው እንዲመለሱ ይደረጋል የተባለ ሲሆን በሊቢያ ውስጥ ቢሮ ከተከፈተ ብዙዎቹን ስደተኞች እዚያው ያስቀራል ተብሏል። የፕሬዝዳንቱ መግለጫ የሊቢያ ተጻራሪ ቡድኖች በፓሪስ ጉባኤ ላይ ተስማሙ የሚለው ዜና በተሰራጨበት በሁለት ቀን ውስጥ ነው። ካለፈው ጥር ወር ወዲህ ከሊቢያ ወደ አውሮፓ የተጓዙ ስደተኞች ቁጥር ከ10,000 ያለፈ ሲሆን ከ2,300 በላይ የሆኑት ባህር ውስጥ ሰጥመው መሞታቸው ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሙሉ ድጋፍ ለስራ ማቆሙ አድማ ዝንጀሮ ይበዛበት ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የተባለው ምንጊዜም ሊረሳ የሚችል አይደለም የወያኔ ግፍና በደል ሞልቶ ፈሷል አላቆማ ላባራ ያለ የግፍ ዶፍ ሆኗል ለሁሉም ጊዜ ያለው ነውና የዚህ አስከፊ አገዛዝ እህልውሃም ማለቁ እየታየ ነው በጎንደር ህዝብ በተለኮሰው ኢትዮጵያዊ እሳት ሲጠበስ የቆየው ወያኔ ባምቦና ሌሎች ቦታዎችም በህዝብ ጸረ ግብር ተቃውሞ እየተናጠ ነው ፍጻሜው ደርሷል ጸንተን ትግሉን በህብረት እስከገፋን ድረስ ወያኔ በቅድሚያ ገንዘብ ያስፈልገዋል እስከ 30 ቢሊዮን ዶላር የሚደርስ የእርዳታ ገንዘብ በገባበት ወጥቷል በወያኔ ባለስልጣኖች ተዘርፏል ዝርፊያው ለከት መጠን የለሽ በመሆኑ የሀገራችን የውጭ ምንዛሪ ተሟጦ አልቆ በኢኮኖሚው ላይ ከፍተኛ ጉዳትን አድርሷል መበደር አንድ ቀን ያበቃልና ከቻይና ብቻ የተወሰደው የ27 ቢሊዮን ዶላር ብድር መከፈያው ደርሷል ውሰድ ክፍል ክፍልን አስከትሏልና ወያኔ በውጥረት ላይ ነው ይህ ግር ለተባለው አንድ ምክንያት ሲሆን ሌላው ደግሞ የወያኔን የበላይነትና ጥቅም ይመለከታል ቤት ሱቅ ማፍረስ የንግድ ተቋም መዝጋት ለወያኔ በልዩ ልዩ መስክ እየተቀመው ነው ሰውን መበታተን መሬት ንጥቂያን ሊቀየስ ይችላል ባሻገርም የማይፈልጉ ነጋዴዎች ከጥቅሞች ሆነው በሚፈልጉ ይተካሉ እያደገ እየተመነደገ ነው ተብሎ የሚዋሽለት ኢኮኖሚ በአፍጢሙ መደፋቱ ግልጽ ነውና የትንፍጩ በሚል መንፈስ ወያኔ ዝርፊያውን ሊያጧጡፍ ቆርጦ ተነስቷል ማለት ይቻላል ይንግዲህ የኢንተርኔት መቋረጥ የመብራት ለቀናት መጥፋት የረሃብና በሽታ መስፋፋት የሚያስከትለውን ጉዳት ሳናነሳ ነው የሥራ ማቆም አድማና የሱቅ መዝጋት እርምጃ መስፋፋቱ የሚያስደስት የሚመሰገንና የሚደገፍም ነው በዚህ አድማም የትግራይ ተወላጅ ነጋዴዎች መካፈላቸው ሊበረታታ የሚገባው ነው ወያኔ የትግራይ ተወላጆችን አደናግሮ ከጎኑ ለማሰለፍ የሚያደርገው ጥረት እንዲከሽፍ ከተደረገ ለህዝባዊ ትግሉ በጣም ጠቃሚነት ይኖረዋል ወያኔ የተነቁበት ቢሆንም በአይን አውጣነት የሚሞክራቸው ሌሎች የማክሸፊያ ዘዴዎችም ብቅ ብቅ እያሉ ነው ከሻቢያ ጋር መታኮስ ጀመርን የሚለው አንዱ ነው ባለፈው በባድሜ ጊዜ ሰርቶለታልና አሁንም ጦርነት መጣ በሚል ህዝብ ጸረ ወያኔ ተቃውሞውን ተወት አድርጎ ትኩረቱ ሻቢያ ላይ እንዲሆን ለማድረግም እየጣረ ነው ሌሎች ችግር ተብዬዎችም በሰሞኑ ይቀፈቀፋሉ ተብሎ ይጠበቃል ሁሉንም ነቅፈንባቸው ወደ ጎን ልንጥላቸው ይገባል የጋራ ስራ ማቆም አድማው ህብረትና ቆርጦ መነሳት ምንኛ ጉልበት ሊሆን እንደሚችል አሳይቷል ይህን እርምጃ ሌሎችም የህብረተሰቡ ክፍሎች ሊያጅቡት ሊደግፉት ያስፈልጋል ልጆቻችንን መልሱ ብለው የተሰለፉት እናቶች አርአያነት በመቀበል በቃሊቲ ቅሊንጦ ዝዋይ ዴዴሳ ወዘተ ያሉት በሺዎች የሚቆጠሩ እስረኞች እንዲፈቱ መሰለፍ መጮህ ይገባል የኑሮ ውድነትም ህዝብን እያሰቃየ ነውና የአድማና የተቃውሞ መፈክር መሆኑ በግልጽ ይታያል የወያኔ ጸረ ህዝብ ግብር ይሰረዝ ለህገ ወጥ አገዛዝ ግብር አንከፍልም ወያኔ ሰርቆ ያጓጓዘውን የሀገራችንን ገንዘብና ንብረት ይመልስ በሚል በትኩረት ትግሉ መቀጠሉ ወሳኝ ነው ይህን ሁኔታ ለመቀየርና ለማዘናጋት ወያኔ ስለሌለ ጦርነት ማጮህ ቀርቶ ጦርነት ቢከፍትም ማንም ተባባሪ ሊሆነው አይገባም የወያኔ ቀውስ ሲበዛ ሲበራከት ለውድቀቱ ያመቻልና ቀውሱን ልናበዛበት በጋራ መቀጠል አለብን ማለት ነው የተማሪና ያስተማሪ ሰልፍ የሙስሊሞች ሰልፍ የታክሲና ባጃጅ ነጂዎች ስራ ማቆም አድማ የመንግስት ሰራተኞች አድማ ወዘተ ባርሶ አደሩ አመጽ ታጅቦ በመላ ኢትዮጵያ ደምቀው ይታዩ ዘንድ ጥሪያችን በተደጋጋሚ ይቀርባል የወያኔ አረመኔ ሂደት ወደ መጨረሻ ምዕራፉ ደርሷልና ይህን ዘረኛ ቡድን አገራችንን ለልቂት ተዳርጎ መጭ እንዳይል ከወዲሁ በሩን ልንዘጋበት ያስፈልጋል በህዝብ መሃል የተፈጠረውን አንድነት ማጠናከር መቻል ቀዳሚ ግዳጃችን ሊሆንም ይገባል ማለትም የወያኔን ከፋፋይና ተንኮለኛ ሴራ ማክሸፍ በህዝብ መሃል ፍቅርና ህብረት ማስፈንን ይጠይቃል ያስፈልጋል ማለት ነው የጎንደር የአንድነት መንፈስ እንዲሰፍን አድርጎ ከፋፋዮችና ጽንፈኞችን ማሸነፍ ማለት ነው አንዳንዶች ትግሉን እየመራን ነው ተዘጋጅተናል ወዘተ የሚሉት ልብ ወለድና ለወያኔ የሚጠቅም አቋም መሆኑን በመረዳት
ከወዲሁ ወያኔን ሊተካ የሚችል በሰፊው ህዝብ የታቀፈ የሽግግር ሂደት እውን ለማድረግ በመነሳትና በመጣር ለወያኔ ውድቀት መዘጋጀት እንዳለብን ግልጽ ነው። ለዚህም በብሔረሰብ ደረጃ ተከፋፍለን በዚያ መሰረት እንሰባሰብ እንደራጅ ማለት ወያኔን አልወድም ወያኔን ጥሩልኝ ከመሆን የሚያልፍ አይደለም። ይህን አቋም የሚያስተጋቡ ክፍሎች ከወያኔም በመር ያልተላቀቁና ከብሔረሰብ ጥበትም የተቆራኙ መሆናቸው ይጋለጣል። የሽግግር ሂደት ለግንጠላና ከፈፈል ሳይሆን ለኢትዮጵያ ለዲሞክራሲ ከሆነ ሁሉን አቀፍ ኢትዮጵያዊ መሆን አለበት እንጂ የብሔሮች ቀመር ውጤት ሊሆን አይተበቀም። እስካሁን የታዩትና ጭንጋፍ የሆኑት የህብረት ሙከራዎችንም አማራውንም እንጨምር ያባን እናገል በሚል ምሁራዊ ህብረት የሚሻሻሉ አይሆኑም። ለአማራው ህዝብ ወሳኝ ሊሆኑ የሚጥሩ ምሁሮችም ፖለቲካዊ መሐይምነትን እያንጸባረቁ ናቸው። ህብረት ፈልጎና ገና ከመጀመሪያው ሌሎችን አውርቆ አውግዞ ነጥሎ ጉዞ ፋይዳ ቢስ ነው። ይህን ለመገንዘብ ደግሞ ዳግም ትምህርት ቤት መግባት የግድ ሊሆንብን አይገባም። የነጋዴዎችና ባለሱቆች አድማ ቀና መንገድ የያዘው ተባብረውና ሳይከፋፈሉ በመነሳታቸው ነው። ይህን አንድነት ሊጠብቁና ከወያኔ ጥቃት ሊከላከሉ ይጠበቅባቸዋል። ሌሎችም የአድማው የትግሉ ተካፋይ መሆን አለባቸው። የወያኔ ውድቀት ደወል እየተሰማ ነውና ቸል ማለቱ የሚፈቀድ የሚበጅ አይደለም። ተዘጋጅተናል የሚሉትን አዘናጊዎችም ጆሮ ሳንሰጥ በሐቅ ለለውጡ መዘጋጀት አለብን። የወያኔን የተንኮልና ነፍስ አድን እርምጃዎች ሁሉ ነቅተን ልንቃወምና ልናከሽፍም ይጠበቃል። በዚህ ሁኔታ የትግል መሳሪያችን አድማና የሙት ከተማ እርምጃ በመሆኑ እነኚህን ለማስፋፋትና በወያኔ ላይ ድል ለመቀዳጀት መጣር የግድ ይሆንብናል። በመሰረቱ ልንስተው ልንረሳው የማይገባው ሐቅ ወያኔ እንዳገዛስ ካልተወገደ ኢትዮጵያ ነጻ እንደማትወጣና ህዝቧም ሉዓላዊነትን ሊያስከብር እንደማይችል ነው። ድልን በድል ላይ ልንከምር መነሳቱ ጥሩ ቢሆንም የመዝጊያው ምዕራፍ የትግሉ ወቅታዊ ኦሜጋ ደግሞ ወያኔ ከነግሳንግሱ ማስወገድ ይሆናል። በመሃል ሊቆም የሚገባው ግብግብ አይደለም ማለት ነው። ያሉት ሁሉ የሀገራችን ችግሮች ዘላቂ መፍትሄ የሚያገኙት ወያኔ እንዳገዛስ ተወግዶ በዲሞክራሲያዊ ህዝባዊ መንግስት ሲተካ መሆኑን መቼም ቢሆን መች መዘንጋት የለብንም። ሽኩቻና ለስልጣን ውድድር ሊያደናቅፈው መፍቀድም የለብንም። የወያኔ ደጋፊዎችና የኢትዮጵያ ጠላቶች የሩቆቹም ሆኑ የቅርብ ይህን ቀና ሂደት ሊያደናቅፉ መጣራቸው የሚጠበቅ ነው። የኢትዮጵያ መዳከም ወይም በጸረ ህዝብ ቡድን ስር መማቀቅ ብሔራዊ ጥቅማቸው ነው። ይህንንም ልንዘነጋ አይገባም። ከጥቂት ጊዜ ወዲህ የታወቁና የተጋለጡ የባዕድ አገር ቀጥረኞች በፖለቲካው መድረክ በተለይ በውጭ አገር መታየት ብቻ ሳይሆን ሲንፈራገጡና ትግሉንም አቅጣጫ ሊያስቱ ሲጥሩ ታዝበናል። በአሁኑ የወያኔ ቀውጢ ቀንም ተቃዋሚ መስለው ተቃውሞን ለማፈን ለማደናቀፍ የሚጥሩ ተኩላዎች ሆነው ይገኛሉ። የተቃዋሚ ጭንብል ማጥለቃቸው ሐቁን የሚሸፍን አልሆነም አይደለም። በህዝብ ሽያጭና አገር ክህደት የተነሳ የከበሩ ሁሉም ወንጀለኞችና ማፈሪያዎች አገር ወዳድ ኃይሎችን ለማድቀቅ ለመነጠል እያደረጉት ያለው እንቅስቃሴ ለማንም የተሰወረ አይደለም። እየተካሄደ ያለውን አገር አድን እንቅስቃሴ የደገፉ መስለው ሊያዳክሙ ሲጥሩ አይተናቸዋልና ለነዚህም ሰለባ ልንሆን መጠበቅ የለበትም። ኢትዮጵያና ኢትዮጵያዊነት ቀዳሚ ሰንደቅ የሆኑት ምሰሶና ማገራቸው ዴሞክራሲ እኩልነትና አንድነትን መሰረት በማድረግ ነው። የህዝብን አንድነት የኢትዮጵያዊነትን የሚቃረን ሁሉ ወያኔን እንጂ አገራችንን አይጠቅምም። የስራ ማቆም አድማው ይፋፋም ይስፋፋ። ውድቀት ለወያኔ፣ ድል ለኢትዮጵያ ህዝብ።
ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ቤታ ከተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነድድው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር በላው ሲነው የወንዳብነቱ ሲየተን ተዋጋለሽ ከረጋ መሬቱ ተረፋኖ ፋኖ እለም ካለው ጫካ እለም ካለው ዱር ሲነጋገር ያዛል ከረበሉ ጋር የተኩሷል እንጂ አዘልሎ ከጂ የተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ቢድረዋይ በጂ ሸባርጎ ከሽንቱ ላይ ቼበለው ጎራዴ መዞ ጥላት ገራይ ቼበለው ወራ ተውበሉት ቼበለው ያን ባለ ሁሉ ቼበለው ሰጠው ለንፋስ ቼበለው አንጓሉ ቼበለው እንደ ቆላው ቼበለው እንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ ቼበለው
ፋና ህዝባዊ ራእዩ
ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን ዓላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ ዓላማው ግልጽ ነው። ትግል ዓላማ ያሻዋል። የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራስን የቻለ ራዕይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራዕይ ከሌለው የትም አያደርስም። ኢያፓ ለአራት አስርት ዓመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራዕይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢያፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢያፓ ህዝባዊ ራዕዩ የሚለውን መዳሰስ እንፈልጋለን። ኢያፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙዋኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነቢት ወድድ መኮንን ነጋሽ በነገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩ። ስርዓቱ ለውጥን ማስተናገድ ሲያቅተውና በአጉራችንና በዓለም አቀፍ ደረጃም ነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ውለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ያፓ በዚያን ጊዜም ቢሆን ህዝባዊ ራይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በሞላ ኢሃፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21/1966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይሰጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስቴርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እና ወያኔም ወክተውታል አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትናንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች፣ ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች፣ ክደው ህዝብን ድርጅትን የጎዱ ግለሰቦች፣ በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የድጋፍ ነው። በያፓ ትግል መብቱ ይከበር ሲባል አይቷል። በያፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ያፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ያፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላይ ሲል ያፓን የሚጠራውም አለምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወንኛው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት ድፍረትና ቆራጥነት ሞት አይፈሪነት ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በአላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሐቁ ግን ሌላ ነው። ለአጽም ለአሜሪካም ማደር ለደርጋማ ካሪና ደጋፊ መሆን ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢሃፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድልዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሃያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው በእርተኝነት መራቅን የግድ የሚል ነው። ኢሃፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራ መላያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትላንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጽፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢሃፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ ማህየም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢያፓ እንደ ህዝባዊ ድርጅት ራእይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢሃፓ ራእይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣን በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት፣ የሲየል ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢያፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢያፓ ራይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲስቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢሃፓ ራይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ፣ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ፣ በበቂ የመመገብ ችሎታ እንዲኖረው፣ ለልጆቹ የትምህርት መብት፣ ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢሃፓ ራይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራይን እየኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባዕድ ቁጥር ነጻ መሆኗ ይግድ ነው። በመሬታችን የባዕድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባዕድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራይ ያሻዋል። ይህንንም ራይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቀስበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢያፓ ራእይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋልለው ወይም ከሹመኛና ገንዘብ ዙሪያ አለው ከሚለው ክፍሎች ኢያፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢያፓ ዛሬ ዋናው ተልዕኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ፣ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራእዩን ያልካደ
ያለፈው ለዛሬው ተደጋግሞ እንደተነገረው ታሪኩን የረሳ ትውልድ ሰተትን መድገም ብቻ ሳይሆን አገሩንም ሊያጣ ይችላል። ቀደም ቅኝ ገዢ ሆነው አፍሪካን ያፈቀዩትና ይብደሩት ባዳ አገሮች ያለፈውን የረሳ ትውልድ አግኝተው እነሆ አህጉሩን ዳግም እየበዘበዙና የጦርነትም አውድማ እያደረጉት ነው። ታሪክን መፋቅ ወይም አጣሙ ማቅረብ ደግሞ የወያኔና መሰሎቹ ዋና ልምዳቸው ነው። የኢትዮጵያን ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖረም ለሚለው የግንጠላ አቋማቸው የሚረዳ በመሆኑ ነው። በኢትዮጵያና በህዝቦቿ መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ደርግ የታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል አቁን ጠጥቀው ውሸትን የሚያራግቡትም ያው ናቸው። ታሪክ ግን ቅርስ ነው። ባብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞች ጸረ ጣሊያን ውጊያ ያደነቁት የቻይና መሪ ማኦ ሴቱንግ ለምሳሌ ከዚያ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የሀገራችንን ገብል ማክቸልቸል ግን የካህዲዎች ሁሉ ስምሪቶንና አዲሱ ትውልድ በትንሹ እናቅረብ ካል ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባለና ከመሞት መሰንበት ፈሪደናቱ መመሪያ ሆኑና ኢትዮጵያን የሚታደጓት ቁጥራቸው ቀንሷል ብንል ማጋነን አይሆንም። ካለፈው መማር አቁን ማክበር ታሪክን ማወቅ መጠበቅ ወሳኝ መሆኑን መገንዘብ ያስፈልጋል። በሰሞኑ ወጣት ኢትዮጵያውያን በዋሽንግተን ዲሲ እና በስዊድን ስቶክሆልም ከተማ የወያኔ ኤምባሲዎችን ወረው ይዘው ያሰሙት ደማቅ ተቃውሞ በዘመነ ደርግ ሲደረጉ የነበሩትን ተመሳሳይ የተቃውሞ እርምጃዎች አስታውሶናል። በየካቲት አብዮትና ከዚያ በፊት ወጣቶች በተማሪነት ደረጃ ሆነ በኢህአፓ አባልነት ያሳዩት አንድነትና ኢትዮጵያዊነት ወኔና አፍላቂነት ለአሁኑ ትውልድ ወጣቶች ብዙ ትምህርትን ያዘለ ነው። ይህ ተመክሮና ቅርስ የህዝብ ከሆነ ለወያኔ ውድቀት የሚያደርገው አስተዋጽኦ ግልጽ ነውና ወያኔና ጭፍሮቹ ይህን ታሪክ አዲሱ ትውልድ እንዳያውቀው ወይም ካወቀም በሐሰት ይዘት እንዲሆን እየተጨረጨሩ ናቸው። ለዚህም ጥጥረኞችን በስፋት አሰልፈው ብዙ ገንዘብም እያጠፉ ናቸው። ቀቢጸ ተስፋና ግለኝነትን ዋልጌነትንና ፍርሃትን ካሰፈኑ የሚጋተራቸው ስለማይገኝ ነው። ካለፈው ወደ ዛሬው ስንመጣ ጎልቶ የሚታየን ምንም ጊዜ ቢሆን ባንዳና ከሃዲ ባይጠፋም በብዛት ግን ሂደታችንን የሚገልጸው ሰፍሎ የነበረው አንድነት ነው። የካቲት አብዮት ከዚህም ነጸብራቅ ሆኖ ይገኛል። ያኔ ህዝብ በጋራ ስርዓቱን ሊያደባይ ሲነሳ እነወያኔ ጠባብነትን አርግዘው ዘረኝነትን ሊወልዱ ላይታችሉ እንደነበርም መረሳት የለበትም። ደርግም የህዝብን ድል ሲቀማ በታጋዩ ጎራ ልዩነት ቢከሰትም በኢህአፓ የተማራው ሰላማዊ ትግል የህዝብን ድጋፍ አግኝቶ ደርግንም አርበድብዶ ነበር። ለአገሩ ሳይሆን ለስልጣኑ ሊሞት የተነሳው ፋሽስት ቡድን ደግሞ ሙሉ ትኩረቱን በኢህአፓ ላይ አድርጎ ፍጅት ሲያካሂድ ሁኔታው ለገንጣዮችና ጠባቦች አመቺ ሆኖ መገኘቱ አልቀረም። ውጤቱም ዛሬም ታይቷል ማለትም እንችላለን። ወያኔ በትግራይ በቀይ ሽብር ዋና ተካፋይ ሆኖ ለብዙ ለጋ ህይወት መቀጣት ተጠያቂ ነው። ማንኛውም ለወያኔ ድልዳል አዘጋጂውና ኢትዮጵያን ለግንጠላ ያበቃው አምባገነኑ ኮሎኔልና ግብረአበሮቹ ናቸው። ሌላ የማይካድን ምንም ቀለም ቢፈስ ሊቸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞታይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግም ጸጋ እናያለን። ከኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወደ ወያኔው ጥበትና ዘረኝነት እርኩስና ውግዝ መሆኑን መማርም እንችላለን። ወያኔን ማቸነፍ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሬ መሆን አገርን ከወድ በፊት ማስቀደምና ሰብእናን ከመይሁዳ ለሳንቲሞች አለመሸጥን ይመለከታል። ያለፈው ለዛሬ የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነት ማስፈለጉ ነው። ዝብርቅርቅ መፈክር ታጋዩን ግራ ያጋባል። መፈክርና ግብም የሚተለመው ጠላት በቀደደው ቦይ በመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው። ወያኔ የህዝብን ትግል ወደ ውዥንብር እየከተተ አብይ ጉዳይን በተልካሻው እያደናገረ ይታገሉ የተነሱትን አጫቃኝ የሆኑ መክረሙ ምስጢር አይደለም። በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬም የቀጠለውን ትግል አጃቢ ሆነዋል። መሬት ላራሹ፣ ዴሞክራሲያዊ መብት ለጭቁኑ፣ የአገር ሉዓላዊነት፣ የሃይማኖት እኩልነት፣ የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባጅተዋል። ምላሽ ያጡ ጥያቄዎች በመሆናቸው ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል። ትግል ግቡን ማወቅ አለበት፣ ከግቡ በፊትም እንዳይደናቀፍ። አንዳንዶች የጉዞ እንቡጡ ራሱ ጉዞው ነው ይላሉ። በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው። በየካቲት ጠላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም። መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጠላትም ጭራቅ መሆኑን ታጋዮች ያወቁት ጉዳይ ስለነበረ ነው። ዛሬ ሰላም ሰላም ባዮች በበረከቱበት፣ ነብር ለፍየል ይራራል ባዮች በበዙበት፣
አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት ሞታይፈሪነት ቢጠፋና አንገት መድፋቱ ቢደረግ የሚያስገርም ሊሆን አይገባውም። ያሊና ጭፍሮቹ ደግሞ የዛን ጊዜ ጀግንነት ሊያቆሽሹና አልፎም ያትግል የተሳሳተ ነበር አትተኩሱብን አታምጹብን አትነሱብን ብለው የሚንጫጩት ማለትም ያለፈው የህዝብ ትግልና አታጋይ ድርጅት ይሃፋን የሚያጠቁት የያዛቸው ጭንቀት ብርክ ስለያዛቸው ነው። ያንን የትግል ቅርስን መልእክት ማራከሱ ለነሱ ነፍሳልን ነው። ለዚህም ነው ቅጥረኛ ኮልኩለው የትግልን አጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ከማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባብ ኃይሎች ሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ ሶማሊያው ዚያድ ባሬ የከፈተው ወረራ ነው። ፋሽስቱ ደርግ በሁለቱም ተጠቅሟል የህዝብን ትግል ለማደባየት። ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብ ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያለቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር በቅቷል። ይህን ጭልጥ ያለ የሶቪየቶች ሐሰት ሐቅ ብለው የሚቀበጣጥሩትም ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውን ድርጅትም ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀኝ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህን የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድሜ መለስ ወደ መለስ የሚል ቧልትን ተቀብሎ በባድሜ ለወያኔ ጥቅም ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አሰልፎ በሻዕቢያ አስጨረሰው። ለውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውቷል ተብሎ ለቤተሰብ መርዳት ቀርቶ መሞታቸው ሳይነገር ተዳፍኖ አልፏል። በወያኔ ላይ ልንነቃበት የሚያስችል ተመክሮ ግን ነበር። የወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾፍ መሆኑን ማወቅም በተገባ ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮን ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ከሬዮት ባሻገር ተመክሮውን ያገኘው ከተግባሩ ስምሪት ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስህተቶች ለዛሬው በደም የተገኘ ትምህርትን የሚሰጡ ናቸውና በክብር መያዝና የግንዛቤም መሰረት ሊሆኑ ይገባል። እዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። ሰራም ባገነነትን በትግሉ አሳይቷል። ባደረጃጀቱም ቢሆን ለምሳሌ ሀባ ፈላጭ ቆራጭነትን ተቃውሞ ሊወሰድ የሚችልን ተመክሮ አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች ሀገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ከነበረው ዴሞክራሲ ሊያስቀድም ከመከረው ትግል መማር የግድ ሆኖ ይገኛል። መሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋመጡትም ድርጅቶች ቡድኖች ቢሆኑም መልስ ሰጪ ሆኖ መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መቀጠሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።